the voice of America. በአሁኑ ወቅት ታሟል የተባሉት አቶ አስገደ ገብረስላሴ ህወሓት ባካሄደው የትጥቅ ትግል ከመስራቾቹ አንዱ እንደነበሩ ይታወቃል። አቶ አስገደ ወደ ውጭ ሀገር ሄጄ ለመታከም አቅም የለኝም፣ ኢህአዴግና መንግስት ሊያሳክሙኝ ይገባል ሲሉ መንግስቱንና ፓርቲውን በደብዳቤ መጠየቃቸውን ጠቁመዋል። ይህ በእንዲህ እንዳለ አቶ አስገደ ገብረስላሴ የህወሓትን ትጥቅ ትግል ከጀመሩት ውስጥ አይደሉም የሚል በአንዳንድ ጽሁፎች የሰፈረውንም ያስተባብላሉ። ከህወሓት ጋር ባሳለፉት የትጥቅ ትግልም ሆነ ኋላም ከድርጅቱ በሀሳብ ልዩነት ከወጡ በኋላ ባካሄዱት ትግል የሚጸጽታቸው ነገር ያለመኖሩን ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ገልጸዋል። ግርማይ መቀለ በሚገኘው የመኖሪያ ቤታቸው ተገኝቶ ነው አቶ አስገደን ያነጋገራቸው። ቀጥሎ
ታጋይ አስገደ ገብረስላሴ በአሁኑ ሰዓት እንዴት ነዎት?
ደህና ነኝ። ትንሽ በሰሙን የጠነከረብኝ መጣ። ቀደም ብሎ ነው የጀመረኝ፣ ግን መድኃኒት ወስድ ነበር ይሻላል ሲባል ኋላ ግን የጠነከረብኝ መጣ።
ምርመራው የት ነው ያካሄዱት?
መጀመሪያ ሕክምና የጀመርኩት ዶክተር ማርቆስ ሆስፒታል መቀሌ ላይ ነው፣ ወደ አይደር ሪፈራ ላይ። አይደርም ለአንድ አመት ያህል ተከታትሎኛል። የልብ ደም ቧንቧ መጥበብ ወደ ከፍተኛ ደረጃ እንደደረሰ ነገሩኝ። ከታተር ጂኦግራፊ የሚባል ህክምና እንደሚያስፈልገው በዛ ካልጠራም ወደ ሌላ ሊሻገር እንደሚችል ነገሩኝ። ከዛም በኋላ አዲስ አበባ መሄድኩ በጦር ኃይሎች። ወደ ጦር ኃይሎች ሄድኩበት ምክንያት ትንሽ የቦርድ ህክምና ስላለች አካል ጉዳተኛ ስለሆንኩ በዛ ልታከም እችላለሁ። ሁለተኛ ግን ለከፍተኛ ህክምናም ይሰድኛል ወይ የሚል ግምት ነበረኝ። በሽታው ለአይደር ሆስፒታል ያስቀመጡትን እነሱ ማስቀመጡት በመከላከያ ውስጥ እንደ ወታደር ሆኖ አክቲቭ ሆኖ የማይሰራ ወደ ግል ህክምና ሆኖ ወደ ውጭ ወስደን አናሳክምም፣ ስለዚህ በእኛ በኩል የሚደረግ የለም አሉኝ። መድኃኒት ግን እስከዛ ድረስ ግን ምንም ችግር አልነበረም። በጣም ውድ የሆነ መድኃኒት ገዝቶ ነው የሰጡኝ። ከዛ በኋላ ወደ ጥቁር አንበሳ ሪፈር አሉኝ። በጥቁር አንበሳም ከፍተኛ የልብ ሐኪሞች አገኙን። መሳሪያ እንደሌላቸው በቅርብ እንደሚመጣ ያም ሆኖ ስልጠና ሰው ሊሰለጥን ነው የሚል ነግረውኛል። ወደ ውጭ ሄጄ ልታከም ጠየቅኳቸው። ወደ ውጭ ምንሰድ ከሆነ የሚቀበልህ ሆስፒታልና የሚያስፈልግ ባጀት ማወቅ አለብን፣ ይሄ ደግሞ ጤና ጥበቃና ፌዴራል መንግስት መፍቀድ አለበት። ያ የልብ በሽታ የት ደረጃ እንደደረሰ ከፍተኛ ሐኪሞች ሪኮመንድ ብቻ ነው ልንሰጥህ የምንችል ብሎ ነው የሰደዱኝ።
ታጋይ አስገደ ገብረስላሴ የህክምና እርዳታን ለመጠየቅ ደብዳቤ ጽፏል። ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ ለዶክተር ደብረጽዮን ገብረ ሚካኤል፣ እንዲሁም ለመከላከያ ሰራዊት፣ ለኢህአዴግ ጽህፈት ቤት፣ ለህወሓት፣ ብአዴን፣ ኦህዴድ፣ ደኢህዴን ጽህፈት ቤቶች፣ ለትግራይ ክልል መስተዳድር፣ ለትዕምት ማህበረ ረድኤት ትግራይ፣ እንዲሁም ለጥረት ደብዳቤ ጽፈው አቅርበዋል። ምንድን ነው አሁን የተሰጡት ምላሽ?
17 ዓመት በትጥቅ ትግል፣ 2 ዓመት ደግሞ በሰላም ጊዜ፣ አጠቃላይ 19 ዓመት እልህ አስጨራሽ ትግል ከኢህአዴግ ጋር ሆኜ ደርግ በማስወገድ ላይ ትልቅ ሚና እንደነበረ እኔ አምናለሁ፣ እነሱም ያምናሉ። እኔ በነበርኩበት ደረጃ ማዕከላዊ ኮሚቴ ወይ ስራ አስፈጻሚ ባልሆንኩበት ጊዜ የብዙ ማዕከላዊ ኮሚቴ እና ስራ አስፈጻሚ ስራዎች እየሰራሁ እንደመጣሁ እነሱም ያምናሉ። ልንገራቸው፣ እኚህ ሰዎች ባለኝ የፖለቲካ አስተሳሰብ ልዩነት ቂም ካላቸው በአፋቸው ይቅር፣ ቂም የማይዝ ከሆነ ግን ባለውለታችን ነው ብለው ሊያሳክሙኝ ይችላሉ እና ብጽፍስ የሚል ሀሳብ መጣልኝ። ይህ ጽሑፍ ደርሷቸዋል፣ በኤምኤስ ደረሳቸው። በአስር ቀን መልስ ስጡኝ፣ በዚህ 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 ሂሳብ ታስገቡልኝ፣ ሁኔታው እየባሰብኝ እየሄደ ስለሆነ ለህዝብ ጠይቃለሁ እና ይህን ደብዳቤ ስጽፍላችሁም ለምን አልነገረኝ የሚል ኋላ ሊመጣ ይችላል ብዬ ነው የጻፍኩላቸው። እንግዲህ አሁን ደብዳቤ ከተጻፈ 21 ቀን ነው ዛሬ። እስካሁን ድረስ መልስ አልሰጥም። አብዛኛዎቹ መከላከያ ሚኒስትር መልስ ሰጥቶኛል። መከላከያ ሚኒስትር እንደዚህ አይነት ማህበራዊ ችግሮች ለመርዳት በቀጣይ ያስቀመጠው ባጀት ስለሌለ በመከላከያ የልማት ተቋማች ቢጠይቁ ይሻላል አለኝ። መልስ መስጠታቸው ደስ ብሎኛል አልኳቸው። ሌሎች አልሰጡም። ከዛ በመነሳት ነው አሁን ወደ ህዝብ ያወረድኩት። አበረታች ሁኔታ አለ። ምንም እስካሁን ድረስ የተገኘ ባይኖርም
ሰሞኑን በተለይ ደግሞ በሶሻል ሚዲያ ላይ የህክምና እርዳታ ጥያቄ ከቀረበ በኋላ ታጋይ ገደ የትጥቅ ትግል ከጀመሩት ሰዎች አንዱ አይደሉም የሚሉ ሰዎች መጥቷል። መጽሐፍ ላይም እንደነበሩም ይጠቅሱ አሉ፣ የማይጠቅሱም አሉ። ይሄ ለምን ነው በዚህ ሰዓት ሊነሳ የቻለው?
ለምን ነው ጀማሪ አይደለም ጀማሪ ነው የሚል ጥያቄ ለምን እንደሚነሳ ማዕኔ አይገባኝም። መጀመሪያ ለታገል ትናንትና ለታገል ለዚህ አገር ለነጻነት ታግሏል አልታገለም ነው መሆን የነበረበት። ግን አሁን መስፈርታቸው እጅግ በጣም ኋላ ቀር ስለሆነ ሀቅ የለለውም ስለሆነ አንዳንድ ነገር ግን ጠቁም የለለ ሀቅ ልናገራቸው። ጀማሪነት በሚመለከት መጀመር ብቻ ሳይሆን ህወሓት ወደ በረሃ ከመውጣታችን በፊት ትግል የሚጀመርበት ቦታ ከአጥኞቹ አንዱ እኔ ነኝ። ከአቶ ብርሃነ የለ የገሰሰው የለ ወንድም ያስተማራን ደግሞ አቶ ገሰሰው የለ የስንቅና የትጥቅ የትራንስፖርት አዘጋጅ ነኝ የነበርኩ። አብዛኛዎቹ በገንዘቤ ለምሳሌ ደሳሌ የሚባል በቆሎ በገንዘቤ የገዛሁት ነው። 40 ብር 25 ብር የኔ 15 ብር የአቶ ብርሃነ የለ ገንዘብ ነው። በሌላ በኩል ደግሞ ሳንወጣ አንዳንድ ሰዎች ትግል ከኛ ጋር ከጀመሩ ምሁራኖች ሸሬ መጥተው በአቶ ገሰሰው የለ በአሸዋ ገበታ ወይ በስታንድ ሞዴል ስለ ደፈጣ ውጊያና ጸረ ደፈጣ ውጊያ የደፈጣ ውጊያ አስተዳደግና ደረጃዎች ወዘተ ወዘተ የሚል የጎረላ ስልቶችን አስተምሪያቸዋለሁ። አንዷ አምስተኛው ብረት ወደ ትጥቅ ትግል ሄድንባትም የኔ ናት። ሳንጃልቢ ነው አሁን በሙዚየም አለች። ሐኪምን መበርፎ የሕክምና ኪትም የኔ ናት። እኔ ሐኪም መጀመሪያ ስለዚህ አስገደ ጀመረ አይደለም ትሏል። ጠበንጃ አለች እዛ ህክምና ኪቱ መዛለ ተቀምጧል። ታዲያ ለብቻቸው ምን አንቀሳቀሳቸው የሚለው ጥያቄ ራሳቸው ሊመልሱ ይችላሉ። አቶ ስዩም መስፍን በተደጋጋሚ ማን አላችሁ ከጀማሪዎቹ ብለው የኢትዮጵያ ጋዜጠኞች ሲጠይቋቸው እኔና አስገደ ብቻ ነን በሀገር ውስጥ ያለን፣ በውጭም አሉ ግን በሀገር ውስጥ ያለን ሁለታችን ብቻ ነው። አቶ ባይጸሐዬ በተደጋጋሚ አስር መጽሔት የኢህአዴግ የሆነ ወይን ጋዜጣ የህወሓት ልሳን የሆነ በተደጋጋሚ ልዩነት ይዤ ከህወሓት እስከማፈነግ ድረስ በየመድረኩ እየጠሩ ያናገሩ ነበር። መምህር በየነ የሚባል በቅርብ እንኳን ሞቷል፣ ሁለት መጽሐፍ ጽፏል። እኔ ጀማሪ መሆኔ አረጋግጦ የጻፈው ጽሑፍ አለ። በቅርብ ጊዜም ሰርጌን የሚል መጽሔት ወይዘሮ ዝማም ገብረ ህይወት የአቶ ገሰሰው የለ ባለቤት ጠይቀው ያገኙት ወጣቶች አሉ የጻፉት አለ። ዶክተር አረጋው በርሀም እየገለጸው ነው። ብስራ ተማረ ጀማሪ አይደለም ብሎ አውጥቶኛል። አንድ መለይ የሚባል ኮነሬል እዚሁ ጽፏል። በአንጻር ደግሞ ወድ መንግስቱ የሚባል ደግሞ ስለኔ ማንነትም ገልጾታል ጀማሪ መሆኔን። እነኚህ ሰዎች በተለይ ብስራ ተማረ በጻፍኳቸው ጽሑፎች ጋህደ 1 እና ጋህደ 2 ጋህደ 3 በትግርኛ ነው በአማርኛ ተተርጉሞ ቁጭ ብሏል። በዛ ላይ የህወሓት የአስራ ሰባት ዓመት ጉዞ በምጽፍበት ጊዜ ደካማና ጠንካራ ጎን አስቀምጨው ስላለው ብስራ ተማረ ከደካማ ጎኞቹ ተጠቃሽ ስለሆነ ቂም በቀል ይዞ የጻፈው ጽሑፍ ነው። አጠቃላይ ግን ለእኔ ትርጉም አይሰጠኝም።
እዚህ ላይ ግን ታጋይ አስገደ እንዲሁ በህይወት ዘመኑ የሚጸጽቶት ነገር ካለ?
በህይወት ዘመን የሚጸጽተኝ ነገር የለም። 17 ዓመት ጸረ ደርግ ትግል መታገሌ እጅጉን ደስ ይለኛል። ሌላ ደስ የሚለኝ ደግሞ 19 ዓመት ከህወሓት ጋር ተቀምጬ እንጀራ በመብላበት በምለብስበት ቤት በምሰራበት ኩብራ በምነዳበት ከኢህአዴግ መውጣቴ ደግሞ በጣም ያስደስተኛል። ለምን ከዛ ስወጣ በሐሳብ ተለይቼ ነው የወጣው። ከወጣሁ ጀምሮም ምንም እንኳ የራሴ ኑሮ የልጆቼ ኑሮ የተመሳቀለ ቢሆን አለመንበርከኬ ደስ ይለኛል።
አሁን ወደ የጤንነቶ ጉዳይ እንመለስና ለህክምና የሚያስፈልግ አሁን የተጠየቀው የገንዘብ መጠን ወደ 300 ሺህ ዶላር እንደሚደርስ ነው አሁን የተገለጸው። ያሉት ተስፋ ምንድነው?
300 ሺህ ዶላር ያስቀመጥኩት ለህክምና የሚከፈል ብቻ አይደለም። ወጭ ሀገር ከሄድኩ ሆቴል ያስፈልጋል፣ ማረፊያ ያስፈልጋል፣ ከኔ ጋር የሚሆን ሰው ያስፈልጋል። ማግኘት ይቻላል ወይ ተስፋ አለው ወይ የሚለው ነገር እኔ የኢትዮጵያ ህዝብ ህይወቴን ያድነኛል የሚል እምነት አለኝ። ስለዚህ በቀላሉ ሊያግዙኝ ይችላሉ። እነዛ ያጻፍኩላቸውም ልብ ከሰጣቸው የሰው ውለታ የሚረዱ ከሆነም ቢከፍሉም እኔ ላሳስባቸው እወዳለሁ። ሆነም
ታጋይ አስገደ ገብረስላሴ በጣም ነው የማመሰግነው። እንግዲህ መልካሙን ሁሉ እመኝልዎታለሁ።
እኔም የአሜሪካ ድምጽ ሬዲዮ አክብራቸዋለሁ። እግዚአብሔር ይስጥልኝ።